በአባዲና አካባቢ ታዳጊ ወንድ ልጆቻቸው የተደፈሩባቸው ወላጆች ሮሮና ብሶት እያሰሙ ነው።
ብዙ ነገር በቃ ምኞች ነበረ። ለነገ ጧሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህን እንዲያስብቃቶ ጭራሽ ሊደበድበኝ ይመስላል። በቃ ልጅ በቃ ምን ይዛይ ሆኑም እኔም ተበላሽቷል አይምሮ፣ እሱም አይምሮ ተበላሽቷል።
ወናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገን ያጣ ነው።
ዛሬ እኔ መርጆ ይሉ ያወጣሁት አልቅሼም ከምቀብረውም ከነግሬም በማወጣውም የለም። ህግ ህዝብ ፍረደኝ፣ ህግ ፍረደኝ።
በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ የሰባት ታዳጊ ወንድ ልጆች ወላጆች የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የሥነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን እያሉ ነው። በልብስ አጥባና በጽዳት ሥራ የተሰማሩና የሚገኙት እጅግ በከበደ ድህነት ውስጥ መሆኑን የሚናገሩት እናቶች በዚህ ኑሮ ላይ ይህንን ሁኔታ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። እነዚሁ በልጆቻቸው ላይ ጥቃት እንደ ተፈጸመ የሚገልጹት ወላጆች ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናቶች ጉዳዮች ላይ የሚሰሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው አምስት ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል፣ እርሱም ለፍርድ ቤት ተያይዟል ብለዋል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል።
ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻልነው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር 7 ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽሟል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። በጉለሌ ክፍለ ከተማ በተለምዶ አባዲና ጀርባ እየተባለ በሚጠራው አካባቢ የምንኖር ድህነት ያጎሳቆለን በልብስ አጠባ፣ በእንጀራ ጋገራ፣ በቤት ጽዳት፣ በፈትልና በቀን ስራ የምንተዳደር የአንድ መንደር ሰዎች ነን ይላሉ ወላጆች። ልጆቻቸውም በአንድ አካባቢ ነዋሪ እንደሆኑና የስድስት፣ የሰባት፣ የስምንትና የዘጠኝ ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ሕፃናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱን ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከሕፃናቱ ወላጆች የኢኮኖሚ አቅም ሻል ካለ ቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይዣለሁ ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። እኚህ እናት እንደሚሉት ልጃቸው 7 ዓመቱ ነው። የቀን ስራ ሲሰሩ ስለሚውሉ ከትምህርት ሰዓት ውጪ ሰፈር ውስጥ ወጥቶ ከጓደኞቹ ጋር ቢጫወትም የከፋ አደጋ ይደርስበታል ብለው አስበው እንደማያውቁ ተናግረዋል። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ።
ጎናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱን ሁሉ የሚያይልን ወገን ያጣ ነው። እኔ ሮጣለሁ ደከመኝ አልልም፣ ማያትም ደከመኝ ሰለቸኝ አትልም፣ እንሮጣለን። ተሰሚነት ነው ያጣ ነው።
በድህነት ምክንያት ነው ይህ ችግር የደረሰብን ብላችሁ የምታምኑት ለምንድን ነው?
መፍትሄ ያጣንበት ድሀ በመሆናችን ነው። እነዚህ ህይወታቸው ነው፣ በቃ ህይወታቸው ለዘላለም ነው የጨለመባቸው። የሀብታም በር ቢሰበር መጠው ይቀርጣሉ፣ ያንን ይከታተላሉ። እኛ ግን እንደምን የታየን መሰለሽ? እንደ ቆሻሻ እንደሚጣል ገንዳ። እነዚህ ልጆች ነገ ሀገር ያገለግላሉ። ማያስብ ህዝብ ላይ ነው ያለ ነው። እኛ
ልጆች አሁን በምን ሁኔታ ላይ ይገኛል?
በጭንቀት ላይ ነው። ህይወቴን ላጥፋ ነው በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤቱም እድል አጥቶ ትምህርት ቤት ሁሉ መግባት አጥቶ ሌላ ክፍለ ከተማ ነው የኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጄ አለ፣ በእጄ ይዤዋለሁ።
መደፈራቸው በህክምና ተረጋግጧል ህጻናቱ?
አዎ፣ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎች አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ስለድ የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም።
ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው?
ጥቁር አንበሳ።
ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ?
አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን።
አሁን ልጁ በአግባቡ ህክምና አግኝቷል?
ምንም ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የተፋርጉት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይህን እንደሁም የሚወርሱት እኔ አላውቅም። ይህን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ልብስ አጥቤ ነው የማሳድገው፣ የሰው ፍርፋሪ አምጥቼ ነው የማበላው፣ ልጄ ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም የምል ነው የምታገለው እስካሁን ድሮስ። ባቱ ጡረታ ወጡ አያፍኑ በሽተኛ ነው ሆስፒታል ገብቶ ነው አሁን የወጣ እጢ ሶስት እጢ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው፣ ቤት ነው የሚውለው።
ልጆት በቆይታ የመረጋጋት ባህሪ አላሳየም?
እሱ ራሱ ወንጀል ሊፈጥን ሲል እኔ የማረጋጋው ባለኝ አቅሜ ነ በቃ ትታሰራለህ አንተ፣ ይሄ ቀፋፊ ነው፣ ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ አንተም ትታሰራለህ። ምንም ነገር እንዳሰራ የማረጋጋት ነው እድል የምሰጠው እንጂ እሱ ህይወት የላጥፋ ከዚህ ሰፈር እንሂድ በቃ ሲጫወቱ ልጆቹን የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱን ሆነ የምኑ እናት ነኝና ገመና አሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱን ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወቱልኝም።
ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበችና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩ ትላለች።
ፖሊስ ሪፖርት ሲያደርጉ ማለት ነው እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ የኔ ልጅ ታሙ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽህና ጉድለት ነው ምናምን አሉ ሐኪም ቤት ጨርሻ ሊዛ ስንሰማ እንዲህ የመደፈር ነው ምናምን ተባለን።
የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።
እኔ እንዲህ ስስት ምስል ምንድን ነው ይህ ነገር እያልኩኝ ነበረ። በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው። አሁን ልጄ ጨባል ተነሼ ስዳብሰው ምላጭ ሳድ ሳስለው ሰምጥ ይይዛል። ከዛ ደግሞ ተርፎ ጨባሽ የእሳት መቅረጫ እሷን ደብቆ ሰብሮ መኪና ስር እሱን ሲቆርጥ ሰው አገኘው። አሁን ርቄ እንዴት አድርጌ እንዲያስኝ አባ ብዬ ምን ብዬ እሺ ሽርሽር ውሰጅኝ አባቴ ማን ነው አባት ብልኝም እያለ በጣም ነው ያስቸግረኛል። ያለ አባት ነው ያሳደኩት። በጣም ነው የታወቀው።
በምን አይነት ኑሮ ውስጥ ነው የምትኖሩት? እስቲ የኑሯችሁን ሁኔታ ንገሩኝ።
እኔ ጸጥታት ላለውኝ እዚህ ስራ ስራለኝ የዕለት ጉሮሮች ነው የምጠቀመው።
ምንድን ነው እንደ እርሶ አሁን ይሄ ልጅ ቢያገኝ ብለው የሚሉት?
ያው ሕክምና ማለትም ስለ ልቦናው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም እንታር።
እናት ሁለት ያልኳት የዚህ የስድስት አመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች።
ጎረስ ተማሪ ነበረ፣ ማንም ነበረ የሚደውን በቃ ሁሉም ሻሸሹት። ከትምህርት እንደካማ ሲሆን ማለት ነው በቃ የሌለ ነበር ምንም በቃ ራሴ የመሆኑን የሚያጠውት እናትም ያው በሽተኛ ነት ምንም ጤና አይለቅም። በእሷ ራሷ በቃ የምትሆነውን መረጣች። በቃ ምንም በቃ ምን ብይል ንገር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። እኔ ከምናገሩ የብለጥ ማለት ነው።
እናት ሶስት ያልኳት ሌላዋና ልጇ ሰባት አመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቋ በፊት ልጇ ቀደም ብሎ ታሞ እንደነበር ተናገራለች።
እኔ አላወቅኩትም። ቆሰለ የሰፋውት ባንተ ነበር እሱ የፈከፈቀው መስሪን ቋስ ወዳል ቋስ ይጫወት አፍ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችን ብሎት መስሎኝ አኪም ቤት ይዤ ሄጃለሁ። ይዤ ሲሄድ ምንድነው ስላቸው የሞክሲን ሰጡት። አይበላ አይጠጣ አያወራ በጨው የዘፈዘፍኩ ምን ይያልኩ አረ ይሄ አደጋ ነው ሰጅዋልን ጎረቤት ተወስደው ጉድፍ ነው ብሎ አሞክሲን ሰጡኝ። አሞክሲን መውሰድ አልቻለም። ሽቶ ምናምን ፍንድሻሉኝ ጎረቤት የጓደኛ ያምጣ ሽቶ ነፋሽ በተኛበት።
አሁን ልጁ በምን ሁኔታ ላይ ይገኛል?
ሰገራ አይቆጣጠልም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው። ፓምፐስ ቋጥሬ አሁን በፓምፐስ ቋጥር ነበር ያሳክከዋል። ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ላስገዝቼ በፎጣ ነው ማስተኛው።
ትምህርት ቤት ይሄዳል?
አዎ ይሄዳል። ትምህርት ቤት ይሄድ ነበረ። ልጆች እንዲህ ተደረገ እንዲህ ያደረጉ ብሎ ይሉኛል። እማ እኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬያለሁ። የክፍል ኃላፊም ተናግሬያለሁ። ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬያለሁ። ሽንትም ሰገራም ሲለቅም የሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ችግር አለበት ሞራል ስጡ ብዬ ተናግሬያታለሁ።
ግን ትምህርት ቤቶቹ ምን አረጉለት?
ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክል ያገኘን ነገር ስለ ልቦና ብለ ስንናገር ምንም ነገር ያገኝ ወረዳ 9 ስንሄድ ክፍለ ከተማ፣ ክፍለ ከተማ ስንሄድ ወረዳ 9 እንደዚህ ሲያመላልሱን።
ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላቸው?
አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ነገር አጥሚት ነገር ከሆነ እነሱም ሲሰጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ። እንኳን አጥሚት እንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝም። ግማሽ ቅጣት ፈትላ ነው፣ ግማሽ የሰው ቤት ልፋትላ ነው፣ ግማሽ ጽዳት ሰርታ ነው፣ ይሄ ነው ግማሽ የልጅናት ነው። ምንም የወንድ ጠብቆ ነው ሚረባም አንድም የለም። ሁሉም ችግርተኛ ነው።
ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም?
ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? የኔን ህይወቴ ላጠፋ ነበረ። እንግዲህ እኔ ልጄ ነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደግ አስወድግ ህይወትን ተበላሽቶ እንዲህ ሲሆን ራሴሽ ህይወትሽ አጥፊ ነው የሚለኝ ሳየው፣ በወንድሞቹ ሳየው እንዲህ ሲሆን ማታ ሲብን ብድግ ብሎ ሲነሳ እናሳለሁ። ባለቤቴ ምስኪን ነው ድንጋይ ተጠግርር የማመጣው። እንደውም አሁን ጨካኝ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል ጎረቤት እንዳትቀላቀል ይሄ ተበላሸ ልጅ ነው ብሎ ሲሉት አንዳንድ ህይወትሽ አጥፊ አጥፊ ነው ቢለኝ እንጂ እኔ ምን የሚሰማኝ ነገር ሲያወላ ድፍረደኝ በእኛ ይብቃ እንጂ ምን ይላለው ብልሽ ነው። ይሄ ዛሬ እኔ መርዶዬ ነው ያወጣሁት። አልቅሼም ከምቀብረውም ተናግሬም በማወጣውም የለም። ህዝብ ፍረደኝ፣ ህግ ፍረደኝ።
ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት 9 እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄደዋል። ካመለከቱት ከ7 ውስጥ ደግሞ 5 ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገሎ እንደሚገኝም ትገልጻለች።
በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ? እኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው። አሁን እንኳን ሰፈር ሰው ቤት ክራይ እንኳን በሰፈር አለ ብለውኝ ቀንስ ቤቴጅ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም የወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም። ራሳቸው ገለልተኛ ሆኖ ነው በቃ የሚጫወቱ።
ለምንድን ነው የተጎዱት?
ደግሞ
ለምንድን ነው የተጎዱት እነሱ ሆነው ለምንድን ነው ሰው የሚያገላቸው?
እኔ እንጃ፣ እኔ አላውቅም። በቃ እንኳን አይደለም ቤት ክራይ አጥተናል በእነሱ እየመጣ ማለት ነው።
አምስተኛዋ እናት ተስፋ ቆርጫለሁ አሉኝ።
እኔ በቃ በጣም ሀሳብ የምኞቴ ብዙ ነበር። በፊት ደግሞ እሱ ልጁ ራሱ በጣም ጸባይተኛ ነበር። ሰው ቀና ብሎ አይ ነበረ እና ደግሞ በቃ ተስፋ ነበረ ንደሱ አንደኛ አንድ ልጄ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘውም ማስበው። አሁን እንኳን ይህንን ሊያስቀጡ ጭራሽ ሊደበድበኝ ይመስላል። በቃ ልጁ በቃ ምን አይምሮውንም እኔም ተበላሽቷል አይምሮ እሱም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው፣ ይሄ እኮ እንዲህ የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያደረጉት ውስጤ ራሱ ቆስሏል። እኔ
ምን ብዬ ነገርሽ? በቃ ያው የእናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆርጦ
ልጆት ቢያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት?
አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠነም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠፉ ነው የምኖረው። ባለቤትም ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ክራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ ራሱ ተዋልጭ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄንን ብዬ አስፈላጊ እሱን ሊገነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው። በቃ
18 ዓመት እንደሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ 9 እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች።
ደስ እንዲለው ተብሎ ያው እንጀራ ምንም ነገር መሰራቱ አይቀርም። ያው ህጻን ስለሆነ ይጓጓል እና ማለት በዛ ሰዓት እዚህ የተደፈረው ልጅ አይደለም እየተባለ ነው የሚታለፈው ሁላ ማለት ለማህበረሰብም ድክም አለ በጣም ማለት ያው የትምህርት ቤት ሰዎች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆቹ ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪዎች እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም ያበረታቱኛል።
እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋግር ያለው ወንደ ሰናበራ ይባላል።
አሁን የያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህጻናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩሽ አሁን 1 ዓመት ከ2 ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ 1 ዓመት ከ2 ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሽውን የምትለምጁ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው።
ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል።
አንደኛ ይኸውልሽ የግንዛቤ ችግር አለ። ያው አካባቢ ላይ በጣም የዝቅተኛ ቤተሰብ ነው ያለው፣ በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እናትሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላይ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ ዓመት ጥቅምት አልፎ ነው ትምህርት የጀመሩት። የሚማሩበት ትምህርት ቤት እስከ ማጣት ደርሰዋል። አይደለም አካባቢ ላይ ከህጻናት ጋር እስከ መዋል የሚማሩበት ትምህርት ቤት እስከ ማጣት ወላጅ ከነሱ ጋር ሳይ አንተ ከዚህ ጋር ተዋል ብዬ የለ ና እያለ እየተቆጣ እንደገና የቤት ክራይ ሊከራዩ ሲሄዱ ደግሞ ያንቺ ልጅ ባለጌ ነው፣ ያንቺ ልጅ እንደዚህ ነው እየተባለ በጣም አስቸጋሪ ደረጃ ላይ ነው የደረሱት። በቃ እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገልለዋል። ይሄ ምንድን ነው አሁን ወረዳው ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል? ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደርግ እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል ማለት ደግሞ ዘበት ነው።
ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከ2 ዓመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በ10 ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ 10% ወንድ ህጻናት እንደሆኑ ይናገራሉ።
የሚደርሰው ችግር ደረጃው ይለያያል። መጠነኛ ችግር አለ። ለጊዜ ደግሞ በብዛት ሪፖርትም ስለማይ ሲደረግ ከፋ ያለን ችግር ይኖራል። ልክ እንደ ማንኛውም በሴቶች ላይ እንደሚደረሰው ፆታዊ ጥቃት የአባላዘር በሽታዎች፣ ሌሎች ነገሮችም ተላለፉ ይችላሉ። እንደዚሁም ደግሞ እዛ አካባቢ ባለው አካላዊ ቦታ ላይ የሚደረገው ጉዳቶች መስጠንቀቅ፣ መስማት፣ አንዳንድ ነገሮች አካላዊ ጉዳቶች ሊኖሱ ይችላሉ እና ደረጃው እንደ ጉዳቱ መጠን ሊወሰን ይችላል ማለት ነው።
10% ማለት ከየትኛው ቁጥር ነው?
ወሲባዊ ጥቃቶች በአዲስ አበባ ከተማ ውስጥ ባቸው ከተማ ያለውን ሁኔታ ለማስፋት ሙክሬ ነበር እና በዛን ጊዜ ኮስተርኩት ናሙናዎች ውስጥ 10% ያህሉ በወንዶች ላይ የደረሰ ሰው።
ከእናቶች መሀል ሆስፒታል ወስደነው ነበረ፣ ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ። እና ይሄ ነገር በሕክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ሕክምና ሲመጡ አይታወቅም ወይ? የሕክምና ባለሙያዎች አይለዩትም ወይ ይሄን ነገር?
እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ ወይም በፊት ታሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስመሰጠን ይችላል። አንዳንድ ጊዜ ደግሞ መጠነኛ በአካላዊ ቦታዎቹ ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳቶች ሊሰጡ ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ አይን የሚታይ ነገር በብዛት ላይኖርም ይችላል። ግን እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊለያይ ይችላል። ነገር ግን በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ጥቃቱ በደረሰበት አካባቢ መቅላት፣ መሰንጠቅ፣ አንዳንድ ደግሞ ፈሳሾች መገኘት፣ እንደዚህ እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይሄ ማስረጃው ላይገኝ የሚችለው ዘግይቶ በሚወጡበት ጊዜ ነው። ቶሎ በ72 ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ቶሎ ሲመጡ ብዙዎቹ ቶሎ አይመጡም፣ ነገሩን ሪፖርት አያደርጉም። አንዳንዶቹም ቆይተው ታጥበው መረጃውን አጥፍቶ ይመጣሉ። እነዚህ ነገሮች ናቸው እንጂ እንትን የሚያደርጉ ቶሎ ቢመጡ አንዳንድ እይታውንም በሚጨምሩ መሳሪያዎች ተጠቅመን ያለውን የጉዳት ደረጃ እንዳመጠት እንዳለበት ሁኔታ በመጥቀስ የጉዳት እንትን የማሳየት የሚቻልበት ደረጃ መጨመር ይቻላል።
ቶሎ የማይመጡት ለምንድን ነው?
እኔ እንግዲህ ብዙ ብቹ አሁን ያየ ነው በ72 ሰዓት ቶሎ የመጡት እንግዲህ በወንዶችም በሴቶችም ላይ የተሰራው ስጋት ላይ የሚያሳየ ውጤት ነው። ብቶ ለበሰባሉስ ሳለ ይመጡት የተለያዩ መረጃዎችን የማግኘቱ ሁኔታ የተቻለ ነው። ብሎ የማይመጡት እንግዲህ አንደኛ ይሄ እንትኑ ራሱ በተሰቡና ትንሽ የመገለል ነገር ስለሚያስደርግባቸው ጉዳቱን ሪፖርት የማድረጉ ባህሉም አለመኖሩ፣ ህብረተሰቡ እንግዲህ ትንሽ በዚህ ጉዳይ ላይ ንቃተ ህሊናውም መጨመር መቻል አለበት። ከሚደረጉትም ሪፖርት ከሚደረጉትም ደግሞ አልፎ ወደ ህግ ደረጃ በደንብ ህክም ሄደው መፍትሄ የሚያገኙትም ትንሽ ናቸው እና ይህን አትሪሽኑ ስናይ ብዙ ውጣ ውረዶች አሉት እና ከዛ ይመስልና ፍሪዎች የሚያሳዩት ጉዳቶች ልጆቹ ቶሎ ሪፖርት አይደረጉ ደግሞ በኋላ አስበው ነገሩን አስመስለው ወደ ሪፖርት የሚያድጉበት ጊዜ አብዛኛው ጊዜ መረጃው ጠፍቷል።
ይህንን እንዴት መከላከል ይቻላል የሚል በጥናቱ ላይ የተካተተ ነገር አለ።
እኔ የመጀመሪያው ነገር እንግዲህ የህብረተሰቡን ካሳቢና መጨመር ነው፣ ማስተማር ነው። ልጆች የሚውሉበትን ቦታ ለቃ አተጋላጭ የሚያደርጉ ሁኔታዎችን አንዳንድ እንደዚህ እንደዚህ ነገሮችን ለመከላከል እንግዲህ የመጀመሪያው ስራ ህብረተሰቡን ለማስተማርና ንቃተ ህሊናውን የሚጨምር እንደዚህ ጥቃቶች ለሚያጋልጡ ሁኔታዎችም ሆነ ቦታዎች፣ አጓጉል ቦታዎች፣ የተለያዩ ቦታዎች ከነዚህ የሚርቁበት ሁኔታ ማስተማር እና ንቃተ ህሊና መጨመር የመጀመሪያው ስራ። ይህ ሰፊና ትልቅ ስራ ያስፈልገ ይመስለኛል። ሌሎችም ብዙ አገላጭ ሁኔታዎች አሉ። እነዚህን አጋቱ በፕሮግራም ደረጃ መስራት አንድ ይሆናል። ሁለት ነገሩ አንድ ደግሞ ከሆነ ቶሎ በጊዜ ሁኔታዎችን ሪፖርት ማድረግ አስፈላጊውን ማረጃ ማሰባሰብ እና ትክክለኛውን ሕክምና እርዳታ ካገኙ በኋላ ደግሞ ይህንን መረጃ ውስጡ ይህ ያጠቃው አካል ትክክለኛውን መፍትሄ ማግኘትም አንድ ቦታ ትክክል ነገር ነው። አንድ ጥናት ላይ እንዳየነው ብዙ ጊዜ ይሄ አካላዊ ጥናት በአካል ላይ ስነድ በሆነ ይሄ ሳይኮሎጂካል ጠባሳ ቶሎ አይገኝም እና ለዚህም ስነልቦና እንትን ያስፈልጋቸዋል። ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ፍርሰፈርሰብ ሲያዩ ግን ራሱ አንድ ድህነት ነው እና መረጃ ላይ ማሰባሰብ ነገር ትልቅ ትኩረት የሚሰጥበት።
ራሄል ገብረ መስቀል ወጣት የስነልቦና ባለሙያ ናት። ለሁለት አመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች።
3 ወር ሊሆነኝ ነው እዛ ስራ ከጀመርኩኝና እስካሁን ወደ 5 ልጆች አሉ እኔ ጋር የሚመጡት። በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ 5 የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። አሁን የመጡት እኔ ጋር ለማንም ሲናገሩ አትሰሚም። ነገ ራሳቸው ይዘው ቤተሰብ አያውቅም ጓደኛም የላቸውም። ራሳቸውን አግልለው ደብቀው እየኖሩ ነው ያሉት።
ህጻናቶቹ የ6 የ7 የ8 አመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸውና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነውና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ?
እኔ መጀመሪያ ሐሳብ የምሰጠው መጀመሪያ ቢታከሙ ነው። በምንም ብሎ ሰውም ረቷቸው ሆኖ ቢታከሙ ቢታዩ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው። ያ ሰውም ደሃ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌለ ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን።
ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህፃናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር የተረዳሁት። አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺ እንድትገምቺ እንደምትችይ ነፃ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪው እስር ላይ ነው ያለ። እዛ አካባቢ ላይ ያሉ ሰዎች ስለሆኑ በአንድም ሰው ላይ በአንድ ልጅ ላይ ብቻ የተፈጸመም ስላልሆነ በቴሉ ክብደት አንጻር ፋይቶን ዋስትና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲነው ብሎ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። በዛ ሰዓት
በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ሕጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ።
እነዚህ ሕጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ ቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሃት፣ ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርስብናል ብሎ አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ዲስኢሉዥንመንት ልታለ ፈረንጆቹ ከፍተኛ የአንጎል መረበሽ ውስጥ ይገባሉ እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለስድስት ወር ወይም ለአንድ አመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት እና ውጭ ሀገር ሄደው ሰልጥነዋል በህጻናትን በማከም። ምናልባት እነዚህ ቤተሰቦች ይህን ሐኪም ወይም የእሳቸው ጽህፈት ቤት ያለው የካቲት ሆስፒታል ነው መሰለኝ የሚሰሩት እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ያነጋግሩ ጥሩ ይመስለኛል።
ከጥቃቱ በኋላ መገለል ይደርስባቸዋል የተባለውን አንስቼላቸው ነበር ለፕሮፌሰር ዮናስ።
ይሄ መቼም ሁለት በደል ነው ለነዚህ ህፃናት። አንደኛ የጾታ ጥቃት ደረሰባቸው፣ ሁለተኛ አሁን ደግሞ የመገለል አደጋ ውስጥ ገቡ። ይሄ አሳዛኝ ነው። እነሱ የሚያስፈልጋቸው ህክምና እና ሰፖርት ድጋፍ ነው እንጂ ማግለል ማከድጡ ወደ ማጡ ነው። እና ምናልባት ህዝባችን ይህንን ነገር የህክምና ባለሙያዎች፣ በአካባቢ ያሉት የስነ ልቦና ባለሙያዎች፣ የኢትዮጵያ ስነ ልቦና ባለሙያዎች ማህበርም ካለ የኢትዮጵያ ህክምና ማህበር፣ ሌሎችም የህብረተሰብ መሪዎች ተባብረው ይህንን ህብረተሰቡን በእንደዚያን ነገር ማስተማር የሚያስፈልግ ይመስለኛል። እና ልጆቹን ማከምና መደገፍ ነው እንጂ የባሰ ከድጦ ደማጡ የሚከት ነገር ማድረጉ ትንሽ ያሳዝናል። እና ምናልባት ሰውም ደግሞ ሆነ ብሎ ሳይሆን ምናልባትም የመረጃ ማጣት ከመረጃ ማነስ ሊሆን የሚችል ይመስለኛል። እና ምናልባት ይህንን ነገር የጤና ጥበቃ ሚኒስቴር የስነ አእምሮ የሜንታል ሄልዝ ክፍል ምናልባት ይህንን ነገር ሊያየው የሚገባ ይመስለኛል። የኢትዮጵያ የጤና ጥበቃ ሚኒስቴር የስነ አእምሮ ክፍል መሪው ከዋሽንግተን ዲሲ ሄዱ በጣም ችሎታ ያላቸው ስነ ልቦና የዶክተሬት ዲግሪ ያላቸው ልምድ ዋሽንግተን ዲሲ ብዙ ዓመት የሰሩት ዶክተር ተድላ ወልደ ጊዮርጊስ የሚባሉ እሳቸው ምናልባት ይህንን ኢንተርቪው ከሰሙ እርግጠኛ ነኝ ይህንን ነገር የሚከታተሉት ይመስለኛል። ወይም ለእሳቸው ለባልደረቦቻቸው ይህንን ነገር እንዲከታተሉ የሚጠይቁ ይመስለኛል። ይሄ አሳሳቢ ጉዳይ ነው።
የህጻናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።